ملاك سلام ملاك سلام ملاك سلام ملاك سلام ليك ملاك ميكائيل وسليم انت ليك ملائكة ميكائيل
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልድ የተባላችሁ የእግዚአብሔር ሰዎች የእናታችን መይታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች በሉል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይዘከረን በቸርነቱ በረድኤቱ በጠብቆቱም በመግቦቱ ጠብቆ እስከዚህ ሰዓት ያደረሰን የሥራዊት ጌታ አምላክ እግዚአብሔር ስሙ የተመሰገነ ይሁን። እስመ ለመላእክቲሁ የኤዝዞሙ በእንቲያከ ከመ ይቀውከ በኩሉ ፍናዊከ መላእክቱን ስለ አንተ ዘወትር ይልካቸዋል፣ በመንገድህም ሁሉ ይጠብቁሃል። ታላቁ ቅዱስ ዳዊት በመዝሙር 90 ቁጥር 4 ላይ የተናገረው ቃል ነው። ነብዩ እግዚአብሔር ቅዱስ ዳዊት እስራኤልን ለ40 ዘመን በንግስና ያስተዳደረ እለ ብዙ ሀብታት ይሆሙ ባለ ብዙ ሀብት የተባለ ሀብተ ክህነቱ ሀብተ ትንቢቱ ሀብተ ምስፍናው የተሰጠው ታላቅ አባት ነው። ይህ ታላቅ ሰው በምድር ላይ ስላሉ ነገሮች ሁሉ ተናግሯል። ስለ ነገረ ድነት፣ ስለ ነገረ ማርያም፣ ስለ ነገረ መላእክት፣ ስለ ነገረ ቅዱሳን እንዲሁም ደግሞ ስለ ማህበራዊ ህይወት በሰዎች ህይወት ውስጥ ምን መሆን እንዳለበት በተለያየ አንቀጾች ሊቃውንት እንደሚከፋፍሉት ሁሉ ስለ ብዙ ነገር ጽፏል ተናግሯል። ከነዚህ መካከል ስለ መላእክት በተናገረው ድርሳኑ ላይ መላእክቱን ስላንተ ያዛቸዋል። መላእክት ማለት ተላላኪዎች ማለት ነው። ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር የሚላኩ ማለት ነው። መላእክት ተፈጥሯቸው በእለተ ሰንበት ነው። በእለተ ሰንበት ከተፈጠሩ 8 ፍጥረታት መካከል አንዱ ፍጥረት የመላእክት ፍጥረት ነው። መላእክት በ3 ሰማያት በ10 ከተማ በ100 ነገድ ተከፋፍለው እግዚአብሔር አምላክ የፈጠራቸው ሲሆን የተፈጠሩትም በዋናነት ስለ 2 ነገር ነው። አንደኛው እግዚአብሔርን ማገልገል፣ እግዚአብሔርን ጧትም ማታም ያለ እረፍት ማገልገል ነው። ንድሰከ እግዚኦ ከመወትረ ይሴቡ ስብሐተ መላእክት ዘሊቃነ መላእክት ይላሉ ሊቃውንት። መላእክት ምግባቸውም መጠጣቸውም ልብሳቸውም እግዚአብሔርን ማመስገን ነው። እግዚአብሔርን ሲያመሰግኑ ውለው ያድራሉ። በዚህም የማይበሉ የማይጠጡ መላእክት እግዚአብሔርን ማመስገን ምግባቸው መጠጣቸው ሆኖላቸው ለዘላለም ይኖራሉ። ሕያዋን ናቸው። ፍጥረታቸው አፈጣጠራቸው ማህበ አልቦ ነው። ዘይሬሲዮሙ ለመላእክቱ መንፈሰ ወለለ ይትላክ ጎነደ ይሳት። ባህሪያቸው እሳታዊ ነፋሳዊ ቢሆንም ፍጥረታቸው ግን ማህበ አልቦ ካለምንም ምን ከተፈጠሩ ፍጥረታት መካከል አንዱ የመላእክት ነገር ነው። በመዝሙር 103 ላይ ቁጥር 4 ላይ ቅድም እንደጠቀስነው ባህሪያቸው ግን ፍጥነታቸውን ለማመልከት ነፋሳዊ እንዲሁም ደግሞ ባህሪያቸውን ለማጠየቅ እሳታዊ እንደሆነ ይኸው ቅዱስ ዳዊት ተናግሯል። ስለዚህ የመጀመሪያው አገልግሎታቸው ስራቸው የተፈጠሩበት ዓላማ እግዚአብሔርን ማገልገል ነው። ሲያገለግሉ ቅዱስ 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 እግዚአብሔር የማትሞት የማታልፍ ዘመን የማይሽርህ ህልፈት ውላጤ የሌለብህ ዘላለማዊ እግዚአብሔር ይያሉ ጧትና ማታ በዙፋኑ ከበው በዙፋኑም ወርቀው ያመሰግኑታል። እንግዲህ ከ24ቱ ካህናተ ሰማይ ጀምረን سنመለከት እነዚህ 24ቱ ካህናተ ሰማይ ከሰማይ ራማ የተወሰዱ ከነገደ መላእክት የተወሰዱ ናቸው። 40ቱ ንሳ ይባላል። 40ቱ ንሳም ከገጸ ሰብና ከገጸ እንስሳ የተወሰዱ መላእክት ናቸው። ሌሎችም እልፍ አይላፋት ወትልፊት አይላፋት በቁጥር እጅግ ብዙ የሆኑ መላእክት አሉ። በየስፍራው እግዚአብሔር እንዳወቀ ባስቀመጣቸው ቦታ ሆነ ሁሉ እግዚአብሔርን ማመስገን ነው። ሁለተኛው የቅዱሳን መላእክት አገልግሎታቸው ሰውን መርዳት ነው። ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር የሚላኩ ናቸው። ሲላኩም ከእግዚአብሔር ምሕረትን ቸርነትን ወደ ሰው ይዘው የሚመጡ ከሰው ደግሞ ወደ እግዚአብሔር የሰዎችን የልቦናቸውን ፈቃድ ጥያቄያቸውን መስዋዕታቸውን ስለታቸውን ተምኔታቸውን ወደ እግዚአብሔር እየወሰዱ ያቀርባሉ። ይሄም ይከናወነው ለምንድነው? ለእያንዳንዱ ሰው በ24 ሰዓት ሁለት አቃቤ መላእክት ይታዘዝለታል። አንዱ በቀን ይጠብቀዋል፣ አንዱ በሌሊት ይጠብቀዋል። አንዱ ሲመጣ ከእግዚአብሔር ረድኤትን ቸርነትን ይዞ ይመጣል። በሌላ ጊዜ ደግሞ ያኛው ሲሄድ ደግሞ ሰውየው የጠየቀውን ጥያቄ የጸለየውን ጸሎት ያቀረበውን መስዋዕት ይዘው ወደ እግዚአብሔር ያቀርባሉ። ለምሳሌ በዘመጻፈ መሳፍንት ምዕራፍ ከ10 ጀምሮ እስከ 13 እናነብ። የሶምሶን ታሪክ ላይ በብስራተ መልአክ ሶምሶን እንደተወለደ ይናገራል። ማኑሄ የሶምሶንን አባት መልአከ እግዚአብሔር መጥቶ አብስሮታል። በዚህ ጊዜ ግን የሶምሶን አባት ማኑሄ መስዋዕት እግዚአብሔር ሲያቀርብ ከመስዋዕቱ ጋራ መልአኩ አብሮ አረገ ይላል። ያ ምን ማለት ነው? ማኑ ያቀረበውን መስዋዕት ያ የተቃጠለው መስዋዕት ወደ እግዚአብሔር ይዞ የሄደው መልአኩ ነው። በእደ መልአክ ነው ጸሎታችን ቅድመ እግዚአብሔር የሚደርሰው። ይሄ የሰዎችን ልመና የሰዎችን ጸሎት የሰዎችን በጎ ምኞት ለእግዚአብሔር አቀርበው በሌላ ጊዜ ደግሞ እንደዚሁ ከእግዚአብሔር ደግሞ የሚላከውን ምሕረትን ይቅርታን የሰውየውን ፈቃድ ይዞ ይመጣሉ ይፈጽማሉ። ከመጠበቅም ባሻገር እንግዲህ ጸሎትንም ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔርም በጸሎት አማካኝነት ያገናኛሉ ማለት ነው መላእክት። በተለይም አሁን በዚህ ሰሞን የምናከብረው በሰኔ 12 ላይ የምናከብረው የቅዱስ ሚካኤል በዓልን ስናስብ እንዲሁ ቅዱሳን መላእክት ሰዎችን ከመጠበቃቸው የተነሳ የሰዎችን ተምኔትና ፈቃድ እንደሚፈጽሙ የምንማርበት የሚያሳየን በዓል ነው የቅዱስ ሚካኤል በዓል። እንግዲህ ባህራንና አፎሚያ የሚባሉ ሁለት ሰዎች ከእግዚአብሔር በመልአኩ አማካኝነት የተደረገላቸውን ምሕረትና ቸርነት የምንማርበት ታምራትም የተፈጸመበት እለት ነው። ለምሳሌ አንዱ ለማንሳት ባህራን ማለት ከባህር የተገኘ ነው። የባህራን እናትና አባት ገና ባህራን ከመወለዱ በፊት ወደ እግዚአብሔር ይጸልያሉ ያለቅሳሉ። በርግጥ በኑሯቸው ምስኪና ዳደጎች ናቸው። ምስኪንም ቢሆኑ ዳደጉም ቢሆኑ እግዚአብሔር ይመለከታል። እግዚአብሔር ፊት አይቶ ሀብት አይቶ እድሜ አይቶ የሚያዳላ አምላክ አይደለም። ለድሆችም ለምስኪናንም እንደውም እግዚአብሔር ጆሮቹ ወደ ድሆች ጮኸት እንደሆነ ቅዱስ ዳዊት ይናገራል። በመዝሙር 112 ላይ ዘይነብር ውስተ አርያም ወይሬ ኢዘበታይቱ። እግዚአብሔር በላይ በሰማይ በልዕልና በክብር ያለ ሲሆን ነገር ግን ዝቅ ብሎ የተዋረዱትን የሚመለከት በትቢያ ላይ ያሉትን ደሃደጎችን ምስኪናኖችን የሚመለከት ከመመልከትም አልፎ ዚያነሶ ለነዳይ ምድር ከወደቀበት ምድር ላይ ነዳዩን የሚያነሳ ከፍ ከፍ የሚያደርግ አምላክ ነው እግዚአብሔር። እና እነዚህ የባህራን እናትና አባቶች ምስኪናን ደሃደጎች ነበሩ። ነገር ግን እግዚአብሔርን የሚፈራ ልጅ እንዲሰጣቸው በቅዱስ ሚካኤል አማካኝነት እግዚአብሔር ለምናሉ። ስለዚህ መልአኩ ቅዱስ ሚካኤል ከእግዚአብሔር አማልዷቸው የነሱን ጮኸት ልመና ለእግዚአብሔር አቅርቦ ከእግዚአብሔር ደግሞ ለነሱ የፈለጉትን ተምኔታቸውን ፈጽሞላቸዋል። በዚህም የተነሳ ባህራን ተወልዷል። የተወለደለት ይህ መልአክ ቅዱስ ሚካኤል ወርዶ ይህ ህፃን ካደገ በኋላ እነሆ ምስኪን የነበረውን የቤተሰቡን ህይወት የሚለውጥ ይሆናል። ከጎኑ ከነዚህ ከባህራን እናትና አባት ቤት አጠገብ አንድ ባለ ጸጋ ትልቅ ሀብታም ሰው ነበር። ይህ ሀብታም ሰው እግዚአብሔርን የማያውቅ ነው፣ እግዚአብሔርን የማይፈራ ነው። እግዚአብሔር ደግሞ እግዚአብሔርን የማይፈሩትን እያዋረደ እግዚአብሔርን ደግሞ የሚፈሩትን የሚያከብር አምላክ ነውና ህፃኑ ካደገ በኋላ የዚህን ሰው የዚህን እግዚአብሔርን የማይፈራ እግዚአብሔር የለሽ የሆነውን ሰው ሀብት ወርሶ እንደሚኖር መልአኩ ተናግሮ ወደ ሰማይ ያርጋል። በዚህን ጊዜ ያባለ ጸጋ ሰው ሰምቶ ስለነበረ ያንን ህፃን ለመግደል ያስብ ነበረ። አስቦም አልቀረም። የሚወጣበትን የሚገባበትን የቤተሰቦቹን መውጫ መግቢያ ካጠና በኋላ ህፃኑን በብረት ሳጥን አድርጎ በወርቅ ይላል አድርጎ ባህር ላይ ይጥለዋል። ነገር ግን እግዚአብሔር አው ከመይቀቡ ከበኩሉ ፍናዊከ መላእክት በየመንገድህ ይጠብቁሃል እንዳለ ነብይ እግዚአብሔር ቅዱስ ዳዊት ከዛ ህፃን ጋር መልአኩም አብሮ ተጥሮ ነበረ። ከዮሴፍ ጋር የተሸጠው መልአክ፣ ከሙሴ ጋር አብሮ ይራዳ የነበረው መልአክ ቅዱስ ሚካኤል ከባህራን ጋራም አብሮ ከባህር ላይ ተጥሎ ነበረና ያ ባለ ጸጋ እንዳሰበው ህፃኑ ወደ ባህሩ ሰጥሞ ወይንም በሌሎች አውሬዎች ተበልቶ አልቀረም። ይልቁንም በሌላ በባህሩ በሌላኛው ዳርቻ እንዲወጣ አድርጎ አንድ እንደዚሁ ምስኪን የሆነ አሳ አጥማጅ እንዲያነሳው አድርጓል። እንግዲህ ቅዱሳን መላእክት እንዲያድርገው ነው የሚጠብቁት። በመንገድህ በህይወትህ በችግርህ በጭንቀት ሁሉ ቅዱሳን መላእክት ይጠብቁሃል። አዎ ከመይቀቡ ከበኩሉ ፍናዊከ በመንገድህ ሁሉ በህይወትህ ሁሉ በማደሪያ ሁሉ ቅዱሳን መላእክት ይታደጋሉ ይራዳሉና ያንን ህፃን ለዛ ለአሳ አጥማጅ ምስኪን ሰው እንዲያነሳው አድርጎ ያ ምስኪን ህፃኑን አንስቶ ወደ ቤቱ ወስዶ ያሳድገዋል። ስሙንም ባህራን ብሎ ይሰይመዋል። ከለታት አንድ ቀን እንግዲህ የባለ ጸጋ ነጋዴ ነበረና ከሀገር ሀገር እየዞረ እንግዲህ ነጋዴያን ከሀገር ሀገር እየዞሩ የሚነግዱ ስለነበሩ ወደዛ ባህራን ወዳለበት ሀገር ለንግድ ሄዶ ይመሽበትና እዛ ባህራን ባለበት ምስኪን ቤት ተጠግቶ ያድራል። ያም የባህራን አሳዳጊ እግዚአብሔርን የሚፈራ እንግዳ የሚቀበል ጥሩ ሰው ነበረና ልጁን በስሙ ጠርቶ ባህራና እግሩን ጠበው ብሎ የዛን ባለ ጸጋ ሰው እግር እንዲያጥብ ሲጠራው እንዴ ስሙን እንዴት ባህራን ልትል ቻልክ ብሎ በመደነቅ ይጠይቀዋል። የዚህን ጊዜ ምን አለው? ከባህር ላይ ተጥሎ በዚህ ዘመን በዚህ ዓመተ ምህረት በዚህ ወቅት ተጥሎ አግኝቼዋለሁ ብሎ ይነግረዋል። ያን ባለ ጸጋ በጣም ተገርሞ ዘመኑ ጊዜው ስለገጠመለት ያ የጣለው ህፃን በልጅነቱ ሀብቱን ይወርሳል ተብሎ የተነገረለት በኋላም ላይ በእሱ አማካኝነት ባህር ላይ የጣለው ህፃን እንደነበረ ተረዳ። ስለዚህም ሌሊቱን ሲያስብ የዛን ህፃን ሞት ሲያስብ ያድራል። በጠዋትም ያንን ምስኪን ሰው አስፈቅዶ ባህራንን ወደ ሀገሩ እንደሚልከው ለመልእክት እንደፈለገው ገልጾ ባህራንን ይልከዋል። ሲልከው ግን ደብዳቤ ጽፎ እንደደረሰ ግደሉት የሚል የሞት ደብዳቤ ነበር ለባህራን አሸክሞት ይሄደው። እንግዲህ ዓለም በሀብለ ዝንጋይ ተስበነ ወታወርደን ሀበዘ ቀዳይ መርገም፣ ዓለም በዝንጋይ በማዘናጋት በተለያየ ምክንያት ሰይጣንም በተለያየ ምክንያት በሰዎች ላይ ወጥመድ እየጠመደ በዓለም አማካኝነት እያደረ ክርስቲያኖችን እግዚአብሔርን የሚፈሩትን እግዚአብሔርን የሚያመልኩትን ለማጥፋት ተሰልፏል። የሰው ልጆች የሰይጣንን ወጥመድ ሽምቅ ውጊያ ካላወቅንበት በስተቀር ሰይጣን እለት እለት ከሰዎች አጠገብ አይለይም። ምክንያቱም ሰዎችን ከመንግስተ እግዚአብሔር አውጥቶ ወደ ራሱ ርስ ለማድረግ ይጥራል። ስለዚህ በስጋችንም በነፍሳችንም እንድንጎሳቆል ያደርጋልና ያንን ባለጸጋ አነሳስቶ የሞቱን ደብዳቤ ለባህራን አሸክሞ እንዲልከው ያደርጋል። ያም ህፃን ታዟልና የአባቱን ፈቃድ የዛን ባለጸጋ ፈቃድ ለመፈጸም ደብዳቤውን የሞቱን ደብዳቤ ተሸክሞ ይዞ ሄዳል። የዚህን ጊዜ ነው እንግዲህ መልአኩ ቅዱስ ሚካኤል በመንገድ ላይ ቆሞ ባህራንን ይጠብቀው ነበረ። እኛ ስንጣ እግዚአብሔር ቀድሞ ይደርስልናል፣ እኛ ስንሰደድ እግዚአብሔር ቀድሞ ይደርስልናል። አዎ ዘምስለ ዮሴፍ ተሰይጠ፣ ከዮሴፍ ጋር የተሸጠ እግዚአብሔር ነው። ወንድሞቹ ዮሴፍን ሲሸጡት፣ ነገር ግን እግዚአብሔር ቀድሞ የዮሴፍን ኑሮውን አደላሉ በምድረ ግብጽ ጠብቆታል። ልክ እንደዚህ ሁሉ ባህራንም የሞቱን ደብዳቤ ይዞ ሲሄድ ቀድሞ እግዚአብሔር በቅዱስ ሚካኤል አማካኝነት በመንገድ ላይ ተጠብቆታል። ከመይቀቡካ በኩሉ ፍናዊከ ያለው ለዚህ ነው። በመንገዱ ሁሉ የሚጠብቁህ መላእክትን ስላንተ ይልክልሃል። እንግዲህ ከእግዚአብሔር ቸርነት መገለጫዎች አንዱ ይሄ ነው። እግዚአብሔር ፈጥሮ እንዲው አልተወንም፣ ይልቁንም እንዲጠብቁን አው እንዲራዱን ቅዱሳን መላእክትን ልኮልናልና ያ ቅዱስ ሚካኤል ቆሞ ይጠብቀው ነበር። ህፃኑም የሞቱን ደብዳቤ ተሸክሞ በሬ ካራጁ እንዲሉ የሚታረድበትን ሰይፍ በእጁ አንጠልጥሎ ሲሄድ መልአኩ ቅዱስ ሚካኤል አነጋገረው። ወዴት ትሄዳለ? መልእክት ላደርስ ይለዋል። ምን መልእክት ነው? ሲያሳየኛለሁ። አላሳይም። አው እንግዲህ የዘመኑ ልጆች ቢሆኑ ወዲያውኑ ግልጥ አድርገው ነበር የሚያሳዩት። ነገር ግን ያ የሰውን የሚያከብር እግዚአብሔርን የሚፈራ ህፃን ነበርና ባህራን ምንም በእድሜ ትንሽ ቢሆንም በአይምሮ ግን የሰለጠነ ከፈሪያ እግዚአብሔር ካላቸው ቤተሰቦች የተወለደ ነበርና አው ትውልደ ጻድቃን ይተባረኩ እንዲል ቅዱስ ዳዊት የቅዱሳን ደሞ ትውልድ የተባረኩ ናቸውና ያ ከቅዱሳን ቤተሰብ እግዚአብሔርን ከሚፈሩ ቤተሰብ የተወለደ ህፃን ሰውን አክባሪ እግዚአብሔርን ፈሪ ነበርና መልአኩ በሰው አምሳል ሆኖ የያዘውን ደብዳቤ እንዲሰጠው ወይንም እንዲያሳየው ቢጠይቀው ፈጽሞ እምቢ አለ። ነገር ግን ቅዱስ ሚካኤል ከብዙ ትግስት በኋላ በርቀት ሆነ እንኳን እንዳላነበው ደብዳቤውን ግለጥልኝ ብሎ ጠይቆ ደብዳቤውን ሲገልጥለት በርቀት ሆኖ ቅዱስ ሚካኤል እስትንፋሱን ሲነፋበት አው የተሸከመውን የሞት ደብዳቤ በህይወት ለውጦለታል። እግዚአብሔር የተመሰገነ ይሁን። እንግዲህ ቅዱሳን መላእክት እርዳታቸው ይሄ ነው። አው ባህራን እንደደረሰ ግደሉት የሚለው እንደደረሰ ልጄን አጋብታችሁ ሀብቴን አውርሳችሁ ጠብቁኝ ብሎ ነው የለወጠለት ቅዱስ ሚካኤል። ከመይቀቡ ከበኩሉ ፍናዊ ከማለት ይሄ ነው። በመንገዳችን እኛም ዛሬ ዓለም ሞታችንን አሸክማ በዝንጋዬ እየጎተተች በዲያብሎስ አማካኝነት አው በውጊያ ውስጥ ነው ያለ ነው። ይሄንን ውጊያ የምንቋቋመው ብቻችንን ሳይሆን በእግዚአብሔር ቸርነት በቅዱሳን መላእክት አማካኝነት ረዳትነት ነው። ህፃኑም ያንን ደብዳቤ ይዞ በታዘዘበት ሀገር ደርሶ ለባለ ጸጋው ሚስት ይሰጣታል። የባለ ጸጋው ሚስት ገልጣ ስታነበው ባህራን እንደደረሰ ልጄን አጋብታችሁ ሀብቴን አውርሳችሁ ቆዩኝ የሚል ነበርና በታዘዙት መሰረት የባለ ጸጋውን ፈቃድ በመፈጸም ሴት ልጁን ድረው ሀብቱን አውርሰው ይቆያሉ። በኋላ ያ ባለ ጸጋ ንግዱን አከናውኖ ሲመለስ በአካባቢው ታላቅ ዘፈን፣ ታላቅ ሆታ፣ ታላቅ ደስታ ይሰማል። ቀርቦ ምንድነው ይሄ ነገር ብሎ የአካባቢውን ሰው ሲጠይቅ አንተ ባዘዝከው መሰረት ልጁን ለልጄ አጋቡልኝ ሀብቴን አውርሱልኝ ባልከው መሰረት ለሴት ልጅህን ለተላከው ለባህራን አጋብተናል ሀብትንም አውርሰናል ብለው ሲነግሩት ያ ባለ ጸጋ በድንጋጤ ተዝለፍልፎ ይወርቃል። ከዛም በዛው ይሞታል። በኋላም ሴትየዋ ሮጣ መጣ። የባሏን መሞት ሲሰማ እንደዚሁ እሷ በድንጋጤ ትሞታለች። ሁለቱም በአንድ ቀን ተያይዘው ሞተዋል። ባህራንም ባለ ጸጋውን ልጅ አግብቶ ሀብቱን ወርሶ ለመኖር ችሏል። እንግዲህ ቅዱስ ሚካኤል ይህንን ያህል ታላቅ ተአምር ያደረገው በዚህ በሰኔ 12 ቀን ነው። እንዲሁም ደግሞ ሌላኛይቱ ቅድስት አፎሚያ እንደዚሁ በቅዱስ ሚካኤል ስለ አማካኝነት ሰይጣን ድል አድርጋለች። እኛም ምእመናን በእግዚአብሔር ቸርነት በቅዱሳን መላእክት አማላጅነት ረዳትነት ካመንን ቅዱሳን መላእክት በመንገዳችን በህይወታችን ሁሉ ይጠብቁናል። ሰው በራሳችን ደካሞች ነን። ስጋዊ ፍቶታችን ምኞታችን አስቸጋሪ ነው። ምኞታችን በቅዱሳን መላእክት አማካኝነት በጾም በጸሎት ካልተገረዘ በስተቀር ከእግዚአብሔር መንገድ የሚያወጣን ስለሆነ የቅዱሳን መላእክት እርዳታ ያስፈልገናል። የቅዱሳን መላእክት እርዳታ ከሁላችን ጋር ይሁን። አሜን።